ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መስከረም 21 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም የሚደበቀው ሀቅ እንደገና ሲቀርብ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከመስረታው ጀምሮ ተጨባጭ ሁኔታ መሰረት ያደረገ ተንተናዎችን መፍቴና የትግል አቅጣጫዎችን ሲያሲዝ ሲያሳስብ ሲያስጠነቅቅ እንደነበረ ስራዎቹ መስከር ናቸው። ከተመሰረተ ጀምሮ ከህዝብ ጋር ያለው ግንኙነት ተቋርጦ አያውቅም። በዲሞክራሲያ በጋዜጣዊ መግለጫ እንዲሁም በከስከሳ ስራዎቹ ያለመታከት ለግማሽ ምዕት ዓመት ታግሏል። ከወያኔው የተወናበደ ምርጫ በፊት በየካቲት ወር 1997 ዓመተ ምህረት ለሳኑ ዴሞክራሲያ ምርጫ ሲሉ ትግል ስንል ብሎ ነበር። ይህን አሰምተን ክፍል 1 ፕሮግራማችን ይተናቀቃል። አሁን ወደ ዜናው። ባለፈው ሳምንት በቤኒሻንጉል ጉሙዝ ክልል የካማሽ ዞን ሐላፊዎች የሆኑ 4 ባለስልጣኖች በታጣቂዎች መገደላቸውን ተከትሎ በቤኒሻንጉል ጉሙዝና በኦሮሚያ ወሰን አካባቢ በተነሳ ግጭት ከ20 በላይ ሰዎች መሞታቸውና ከ60000 በላይ ሰዎች መፈናቀላቸው በብሎይ ጂጋምፎ ወረዳ ዳርቻ በሚባለው ቀበሌ 75 ቤቶች፣ በተንካራ አካባቢ ደግሞ 105 ቤቶች መቃጠላቸው ተገልጿል። አራቱ የካማሽ ወረዳ ባለስልጣኖችን የገደሉት ታጣቂዎች የኦነግ ባንዲራ የያዙና ኦነግ ነን የሚሉ ግለሰቦች መሆናቸውን አስረግጦ የኦህዴድ የገጠር ፖለቲካ ኃላፊ ኦነግ ከመንግስት ጋር ያደረገውን ስምምነት በማክበር በአገሪቱ ውስጥ ታጥቆ የሚንቀሳቀሰውን ጦሩን ወደ ተዘጋጀለት ካምፕ እንዲያስገባ ጠይቋል። የኦነግ የታጠቁ ኃይሎች በየቦታው በመንቀሳቀስ በሚያካሂዱት ጥቃት ጉዳት እያደረሱ መሆናቸው ሲገለጽ ኦነግ ድርጊቱን ክዷል። በመቀሌ ከተማ እየተካሄደ ያለው የትግራይ ነጻ አውጪ ግንባር ወያኔ ጉባኤ የማዕከላዊ ኮሚቴና የሥራ አስኪያጅ ኮሚቴ አባላትን መርጧል። አዲስ ከተመረጡት 55 የማዕከላዊ ኮሚቴ አባላት ውስጥ 30ዎቹ አዳዲሶች ሲሆኑ ከቀድሞዎቹ ውስጥ አገር ጥሎ ወጥቷል በሚል አንዳንድ የዜና ተቋማት የሐሰት ዜና ሲያሰራጩለት የነበረው የቀድሞው የጸጥታ ኃላፊ ወንጀለኛው ጌታቸው አሰፋ እንደሚገኝበት ታውቋል። ጌታቸው አሰፋ 12 አባላት ለሚገኝበት የሥራ አስፈጻሚ ኮሚቴ በአባልነት የተመረጠ ሲሆን ደብረ ጽዮንና ፈትለወርቅ የሊቀመንበሩንና የምክትል ሊቀመንበሩን ስልጣን ይዘው እንዲቆዩ ተደርጓል። የመቀሌው የወያኔ ስብሰባ 12 ነባር አባላቱን ያስወገደ መሆኑ የተገለጸ ሲሆን ከነዚህ ውስጥ አባይ ወልዱ፣ ቅዱሳን ነጋ፣ ኢሳያስ ወልደ ጊዮርጊስና ኪሮስ ቢተው ይገኙበታል። በአዋሳ እየተካሄደ የሚገኘው የደኢህዴን ጉባኤም 24 ነባር አባላትን አሰናብቷል። ከነዚህ መካከል ኃይለ ማርያም ደሳለኝ፣ ሽፈራው ሽጉጤ፣ ሲራጅ ፈርጌሳ እና ተሾመ ቶጋ ይገኙበታል። እሁድ መስከረም 20 ቀን በባዴን ጉባኤ ደመቀ መኮንንን ጨምሮ 12 የቀድሞ አመራር አባሎች እንዲገለሉ ሐሳብ ቢቀርብም የጉባኤው ተሳታፊዎች ያልተቀበሉት በመሆናቸው ግለሰቡ በፓርቲ መሪነትና በምክትል ጠቅላይ ሚኒስትርነቱ ቦታ የሚቀጥል መሆኑ ታውቋል። በኢንዶኔዥያ በደረሰው መጠኑ 7.5 በሆነ የመሬት መንቀጥቀጥ ተከትሎ በተከሰተው ሱናሚ ምክንያት የሞተው ሰው ቁጥር 840 የደረሰ መሆኑ ታውቋል። መንገዶችና ድልድዮች በመፈራረሳቸው ምክንያት በርካታ አካባቢዎች ያልተደረሰባቸው ሲሆን የሟቾቹ ቁጥር ሊጨምር እንደሚችልም ተገምቷል። ጉዳት በደረሰባቸው ቦታዎች የመገብና የአቅርቦት ችግር መኖርና ወታደራዊና የንግድ አውሮፕላኖች የእርዳታ ቃዎችን ወደ ቦታዎቹ ሲያመላልሱ የቆዩ መሆናቸው ታውቋል። በፈረሱ ህንጻዎች ውስጥ ተቀብረው ካሉት መካከል በህይወት ሊኖሩ የሚችሉ እንዳሉ ቢገመትም ፍርስራሹን ለማንሳት የከፍተኛ መሳሪያዎች እጥረት እንዳለ ተስተውሏል። ዓለም አቀፍ እርዳታዎች ወደ ቦታው እየጎረፉ መሆኑም ታውቋል። በመጥፎ የአየር ሁኔታ ምክንያት በአንድ ጀልባ ላይ ሆነው ለአምስት ቀናት ያህል በሜዲትራኒያን ባህር መንቀሳቀስ አቅቷቸው ሲሰቃዩ የነበሩ ስደተኞች ወደ ማልታ ወደብ እንዲገቡ ተፈቅዶላቸዋል። ስደተኞቹ ወደ ማልታ የገቡት ከሰብአዊ ርህራሄ አንጻር መሆኑን ባለስልጣኖቹ ገልጸው ወደ ወደቧ የገቡት 58 ስደተኞች ወደ ፈረንሳይ፣ ጀርመንና ስፔን እንዲሁም ፖርቱጋል እንደሚሄዱ ስምምነት ላይ የተደረሰ መሆኑን ተናግረዋል። በሌላ በኩል የስፔን የጠረፍ ጠባቂዎች ሲጓዙባቸው የነበሩ ጀልባዎቻቸው ባህር ውስጥ ሊሰምጡ የነበሩ 466 ስደተኞችን ያዳኑ መሆናቸውን ተናግረዋል። ስደተኞቹ ከ10 የተለያዩ ጀልባዎች ታጭቀው የነበሩ ሲሆን ከተለያዩ የአፍሪካ አገሮች የመጡ መሆናቸውም ታውቋል። በመጨረሻም በሶማሊያ ዋና ከተማ በሞቃዲሾ አንድ ቦምብ የተጫነ መኪና የሚነዳ አጥፍቶ ጠፊ የጣሊያን ወታደራዊ አሰልጣኞች በአጀብ ሲጓዙበት በነበሩ ኮንቮይ ላይ በማፈንዳት ጥቃት ፈጽሞ ጉዳት ያደረሰ መሆኑ ታውቋል። የቦምቡ ፍንዳታ አንድ ሰላማዊ ሰው ሲገድል በርካታ ወታደሮች አካል ጉዳት ደርሶባቸዋል ተብሏል። ለጥቃቱ አልሸባብ ኃላፊነቱን መውሰዱን የገለጸ ሲሆን ከጣሊያን መንግስትም ሆነ ከአውሮፓ ህብረት ስለጥቃቱ የተሰጠ መግለጫ የለም። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። ኡባንዲ ሳበባ የትውል ዳገሬ ያደኩብሽ መንደር መርካቶ ሰፈሬ ከልጅነት ከውቀት ያየውን ኑሮዬ ከልቤ ተጽፎ ተስሎ ከላዬ ሽገሩ ከተማ ውብ አዲስ አበባ የፍቅር የድገቴ የኑሮዬ አበባ አዲስ አበባ
ራሽ አዲስ አበባ
የማይደበቀው ህግ እንደገና ሲቀርብ ብዙዎች ይሃፓ ከወያኔዎች ጋር ባለመደባለቁ ስህተት ፈጽሟል ሲሉ ያምናሉ። አንድም ያለው አገዛዝ የወያኔ አይደለም የሚል የተሳሳተ ግምት ይዘው ሲሆን በሌላ በኩል ደግሞ ለህዝብ የሚበጅ ለውጥ መጥቷል ብለው ስለሚያምኑም ነው። ድርጅቱ ያለውን አገዛዝ ባለመቀበሉ የስምሌዎች ይሃፓ እኛነን ብለው ይኸው በሰፊው ሊያወናብዱ እድል አገኙም ይላሉ። የዛሬም የትናንትም በታኞችና አንጃዎች ጸረ ህዝብ ወንጀለኞች በለስቀናን ብለው በመዲናይቱ እንደሚወናጨፉና ህዝብ በጥላቻና በርስ በርስ ግድያ እንዲሰማራ እያደረጉ መሆኑ የሚካድ አይደለም። መጥፎ አሳሳቢ የባለጌዎች ጊዜ ያለው የተጨባጭ ሁኔታ ግምጋሜና መረጃ ለውጥ መጣ በሚል ከገዢዎች የሚደባልቀን ሆኖ አላገኘነውም። ከህዝብ ጎን ሆነን የታገልነውና መስዋዕትነትን የከፈልነው ወያኔ ኢህአዴግን ጠጋግኖ ለማስቀጠል ሳይሆን ለማስወገድና ለመጣል ነበርና ነውናም ትግል አደናቃፊና አገዛዙን አዳኝ እርምጃና ለውጥ ብለን ለመቀበል ከቶም አልቻልንም። በተጨማሪ ወያኔን ከውድቀት ለማዳን አሜሪካና እነ ሳውዲ ኢሚሬትስ አሲረው ያመጡት ሁኔታ በመሆኑም ልንቀበለው የምንችለው አልሆነም። ሳይውል ሳያድርም ሹሞቹ የሽግግር ሂደትን ሰርዘው ራሳቸውን በእብሪት አሸጋጋሪ ብለው ሰይመውና በህዝብ አላግጠው የነበረውን አድሰን በመከተል ለምርጫ እናበቃቸዋለን ሲሉ እቅጩን ነግረውናል። ከወያኔ መደባለቅ ከነበር ዓላማችን 28 ዓመት ለምን የደም ዋጋ ስንከፍልስ ቆየን? ለምንስ እንደ ከበሮ ሆዶቹ ለወያኔ አልተጎነበስንም ነበር? አልፎም እቅጩ ሲነገር ደግሞ ኢህአፓ የተያዘው ሂደት ተካፋይ እንዳይሆን አግዱና አግሉ የሚለው እዝ ከጠዋቱ በዋሽንግተን የተሰጠ በመሆኑ ድርጅቱን ለመጥራት ምንም እቅዳል ነበራቸው። ሳይውል ሳያድርም የታሪክ አተላዎችን ጠርተው በድርጅቱ ስም የሰበሰቡትና አሁንም ቢቻላቸው ሊያጠናክሩ የሚፍጨረጨሩት በህዝብ እየታየ ነው። ለኢትዮጵያ ችግሮች መፍትሄው ሁሉ አገር ወዳድ ኃይሎች መከረውና ተወያይተው የሚያመጡት እንጂ የችግሩ መንስኤ በተገላቢጦሽ የመፍትሄ አምጪ ሆኖ አይደለም ባይም ነን። ህገ ወያኔን አስከብሮ ቅንጣትም ሳይለወጡ ላይለወጡ ምሎ የዘረኛውን አገዛዝ ቀጥሎ የሌላ ብሔር ጽንፈኝነትን ኮትኩቶ እነ ጌዲዮና ቡራዩን ወልዶ ለውጥ መጣ የሚዋጥልን ባይሆን አይፈረድብንም። ጠባቦችና ወንጀለኞችን የበደኖ አርባ ጉጉ ነፍሰ ገዳዮችን በዙሪያቸው ሰብስበው ያሉት ሹሞች ከልባቸው በኢትዮጵያ ቢያምኑ ኖሮ ወንጀለኞችና የሜንጫ መንጋዎችን በቁጥጥር ባስገቡና ለፍርድ ባቀረቡ ነበር። ነገር ግን አገር ወዳድ ወጣቶችን ማሳደዱን መርጠው አሉ። ወንጀለኞቹ ወሳኝ ሆነው አመለጠን ያሉትን ግንጠላ ዛሬ እውን ሊያደርጉ ደፋ ቀና ሲሉም እያየን ነው። ከንቱ ልፋት ግን የምለውጥ ወያኔና ኢህአዴግ እንዲፈርሱ እንዲወገዱ እንጂ እንዲቀጥሉ አንፈልግም። ወያኔ የተወገደ አስመስለው የሚለፈፉት የሐሰት ዜና ሐቁን ሊሸፍን አልቻለም። መዳከማቸው ሐቅ ግን የቆሰለ አውሬ የሞተ አውሬ አለመሆንን ሁላችንም የምናውቀው ነው። የሹሞቹም ሊቀለብሱን ነው ኡኡታ ይህን ነው የሚያረጋግጠው። ከዚህ ባሻገር ሹሞቹ ከሰበሰቧቸው ወንጀለኞች ጋር ስምምነትና ስምረት የለንም። አማራና ክርስቲያንን በሜንጫ የሚሉት የአውሬው ጃራ ምልምሎች ለመድረክ ሳይሆን ለእስርና ቅጣት የሚታጩ ናቸው ባይነን። ከደብረ ብርሃን እስከ በደኖ በግድያ ተከሳሾች የፖለቲካ ህብረት እጩዎች ሳይሆኑ ላፈሰሱት ደም የሚጠየቁ ናቸው። የቀይ ሽብር ወንጀለኞችና የባዕድ ቅጥረኞችም እንዲሁ። ኢሳያስ ኢሱ የሚባልና የሚቆላመጥ ሳይሆን የለየለት የኢትዮጵያ ጠላት ነው። ሳውዲና ኢሚሬትስም የአገራችን ወዳጆች አይደሉም። ዝብርቅርቅ ፖለቲካ እንዲሉ የፖለቲካ ብስለት ያጣው ሹም ወዳጅ ጠላት መለየት ያቃተውና ሚናው ትግልን ማስቆም አቅጣጫ ማሳት ነው የሆነው ብንልም አንሳሳትም። የመንጋው ግርግር አልፎና ጭምብሉ ሞልቆ አግጦ ያለውን ስጥርስ ስናይ ልትበላ ያለችውን አገራችንን ማዳን አሁንም ቀዳሚና ክቡር ግዳጃችን ሆኖ ይታያል። ቆራጭ ፈላጭነትና ዘረኝነት አሁንም አልተወገዱም። ሁሉም ኃይሎች ተሰብስበውና ተወያይተው ችግሮች ይፈቱ ቅራኔዎች ይርገቡ በሚል ቀረበውን የሽግግርና ህዝባዊ መንግስት መስረታ ሂደት ሁሉም በመቃወም ላይ ያሉት አንድም አምባገነንነትን ለማስቀጠል ሲሆን በሌላ በኩል ደግሞ በአቋራጭ ስልጣን ሊይዙ ነውና ምርጫ ይሻላል የሚሉት ሂደቱ የህዝብን ስልጣን ለማረጋጋት የተሻለ አማራጭ መሆኑን ስለሚገነዘቡ ነው። ከሹሙ ጎን ከተኮለኮሉ ቡድኖች ጋር ብዙ ቅራኔ አለን እንቃወማቸዋለን። ሆኖም ግን ልዩነቶችን በዲሞክራሲያዊ ውይይት ለመፍታትና ወደ ተሻለ ቦታ ለመድረስ ፍላጎታችንን መግለጻችን ይታወቃል። ከወንጀለኞችና አገር አጥፊዎች ጋር መተቃቀፉ ቢቀፈንም ቅሉ በነሱ ብሶ የግንጠላ አንቀጻችን እንዳይነካ አዲስ አበባ የኛ ናት፣ የጎጥ ፌዴራሊዝም ከቶም አይነካም፣ ከኦሮሞ መሬት ውጡ አንገታችሁን በመንጫ ይያሉ በግትርነት መደንፋትን ይዘው ሊኖር የሚችለውና የሚገባውን ሂደት አፈር ሊያበሉ ተነስተዋል። ሹሞቹ ይህን ህዝብ በገሃድ ያየው ያለውን ጥፋትና ወንጀል ለመከላከል ለማስወገድ ምን እርምጃ ወሰዱ? ምንም። ያገራችንን ክብር ሰንደቅ ዓላማ ያስከበሩ ኢትዮጵያውያን ወጣቶችን አፍሶ ድርዬ ብሎ መወንጀል ብቻ። የሹሞቹ ማንነት ዛሬም ምስጢረ ስላሴ ሆነብን የሚል ካለ የሚታዘንለት ነው። ስለዚህ ልንደባለቅ ቀርቶ አጥብቀን የምንቃወም ነን። አልፎም የተጀመረውን ትግል ቀጥለን አገዛዙን ልንፋለም ግዳጃችን ሆኖብናል ማለትም እንችላለን። የኢህአፓ ትግል መሸጦ አንጃዎችን በመኮልኮል ሊደናቀፍ የሚችል አይደለም ማለት እንገደዳለን። በአገራችን መሠረታዊና ስርነቀል ለውጥ ሲጠየቅ ይህ ደግሞ ሲደናቀፍ ዓመታትን አሳልፈናል። ህዝባዊ ለውጥን እየሰረዙ የግለሰብ ሥልጣንና የበላይነታቸውን የጫኑብን እነ መንግሥቱና መለስ ዛሬ ልጅ ወልደዋል ብንል የተጋነነ አይሆንም። ከውብ ቃላት ሳይሆን ከተጨባጭ አቋምና ድርጊት ነው ሥልጣን ጨባጮችን የምንገመግመው። በቃልማ ቢሆን በመንግሥቱም በመለሰም በዲሞክራሲና ብልጽግና ተንበሽብሸን ነበር። ሕዝብ ግን ሐቁን ያውቃል። በመከራ ሊኖረው የተገደደው ነውና ድርየነትና ባለጌነት ደግሞ የገዢው ክፍል መለያ እንጂ የጨዋ ሕዝቦችና የአገር ወዳድ ወጣቶች መለያ አይደለም። ጫት መጥፎ ከተባለ ሲያኝኩት የሚውሉት ወያኔዎች ቢያዙ ተገቢ ነበር። በወያኔ ኢህአዴግ ምርጫ ምን እንደሚሆን ያየነው ነው። ለበርጩማ ተሰልፈው ያሉት ማፈራቸው የማይቀር ነው። ማን አሸናፊ እንደሚሆንም ሳይታለም የተፈታ ጉዳይ ነው። የምርጫው ህግና የምርጫው ቦርድ የነሱ ነው። ለነገሩማ ይህ ነው የሚባል ደጋፊ የሌላቸው የምንት ቡድኖች ምን እንደሚውጣቸው ገና ግልጽ አልሆነም። ሲሮጥ የመጣ አህያን አጥብቀህ ጫነው በሚል ሁኔታ እንደሚያዙም ጥርጥር የለውም። መጋዣ ስንል የነበረውን ያስታውሰናል። ባዕዳን ሁሌም የሚደግፉትን አገዛዝ ለመጥቀም ተቃዋሚዎችን ማውገዝና ማክቸልቸል ልማዳቸው ነው። መለስን ይቃወማሉ እንጂ ተቃዋሚዎች ምንም አማራጭ መርሃ ግብር የላቸውም ይሉን ነበር። በመንግስቱም ጊዜ የሽግግር መንግስት ማለት ህዝብን ለአድሃሪያን ማጋለጥ ነውና ሞግዚት ያስፈልጋል ያሉትን ዛሬም ሲደገም እየሰማን ነው። ትላንትም ዛሬም አማራጭ መንገድና አቋሞችን ይዘን እንዳለን ግን በልፈፋ ሊደብቁት የማይችሉት ጉዳይ ነው። የኩልነት ችግሮችን በኦነግና የመንጫ መንጋ ምርጫ መፍትሄ እንደማይገኝና አንድነት በዲሞክራሲ መሆን እንዳለበት ገልጸናል። ለማታዊ ተብየው ምርጫ አጥፊና የበዝባዦች መሆኑን ተቆመን ሌላ አማራጭ ማቅረበናል። ቋንቋና ብሔርን መሰረት ያደረገ ፌደራል ምርጫም አገርና ህዝብን ይጎዳል ስንል አማራጩ ምን መሆን እንዳለበት ማቅረበናል። እነዚህን አማራጮች በነጻ ለህዝብ አቅርበን ህዝብ ይበጀኛል የሚለውን እንዲመርጥ ግን እድሉ ገና አልተገኘም። አገዛዙም አሁንም ይህንን እድል ሊከለክል ወስኖ ተነስቷል። ለውጥ በኖረማ የመጀመሪያዎቹ ደስተኞች እኛ በሆንን ነበር። ለዓመታት ሦስት ሥርዓቶችን ስንታገልና መሥዋዕት ስንሆን የከረምነው እኛው ነን። የእኛ ትግልም የቧልትና የወረቀት ሳይሆን ደም ያስከፈለ የምር ትግል ነበርና ነውና ይህን ግድ የሚለው ጊዜ አልፎ ብናይ ምንኛ ደስተኛ በሆን። አልሆነምና ህዝብና አገር የሚፈልጉት ሥርዓት እውን ሊሆን አልቻለምና አሁንም ትግላችን ተጠናክሮ የሚቀጥል ይሆናል። ጸረ ወያኔ ጸረ ኢህአዴግ ትግላችን ተጠናክሮ ይቀጥል ኢትዮጵያዊነት ያቸንፋል
እንበኝን በል እንጂ እንበኝልኝ በል እንጂ ሰላም እስክትመጣ ዞትር ከምናለቅ ፍርዳችን ተራዝሞ በገዥው ይጥላታ ከኛም ወዲያ ላሳ በግፍ በመከራ ያረር የደበን የጥስ እንዳዋራ እግር ተወርች ይዞን ያጮች መጋኛ የዳ ምሳሌ ዞር አብተኛ ለስደት ተጋልጠን በስደት ተዋርደን አፋችንን ዘተን በስደትም ሞተን ከኛም ወዲያ ላሳር ለገዢው ፍሪዳ ዞትር ደም ገባር ሰንሰለት ጎሳሶች ልክ እንደወርቃማ አዎ እምቢኝን በል እንጂ ባደግንበት ምድር በተፈጠርንባት የሁላችን እትብት በተቀፈረባት አንዱ የበላይ ሆኖ አንደኛ የበታች እንዴት ሰላም ይኑር እንዴት ኑር ይመቻች ዲማ ሸሆም ኡስታዝ ሙእሚንም ሙእሚናት ያቆን ከሳውሱ ካህናት ቆጳሳት ተፍትር ስጦት ስትከተማ ሀገር ዝኑብ አይደለም ወይ ኃጢአት አይሆንም ወይ ያየማልፍ ወይ አለመናገር የገዢዎች ወንበር እስከዛሬም ድረስ ከንባሱ በስተቀር የሌለው ልዩነት አክሱም ንጉስ እንጂ የገዛ አስገበረ የስልጣኔን በር ለመክፈት የጣረ እረ ለመሆኑ ሃይማኖት ነበረ ባደግንበት ምድር በተፈጠርንባት የሁላችን ትቶ ተቀበረባት አንድ በላይ ሆኖ አንደኛ የበታች እንዴት ሰላም ይንጣ እንዴት ኑሮ ይመቻች አረ ለመሆኑ ሳይንቲስት ጠበብቱ ዙሪያ የከበባት ለሰው ዘር ምንጭነት እውቅና የሰጣት ለፈረንጁ ልኪኛ ድንቅያናት የክርስትና እናት ተፋፋት ነበሯት ወይም ቂልባ አስተካክላት ሰግድ ነበር አምስቱ ወክሰላት ከሷ ሷን አማይደል ፈጣሪ ባዘዘው እሷ ምንም አንተም ምድሯን የሞላ ነው ታዲያ አንተን ከኔ በፊት እኔን ካንተ ኋላ ለምድሯ ባለቤት ያስቀመጠን ማን አንድ በእውነት ጉድጓድ ያንተም ሆነ የኔ የእሱም የእሷም ድርሻ ይህን አለም ትልቅ የተመደበልን በስተመጨረሻ ያ ካልሆነ በቀር የግል የምንለው እምብኝን በል እንጂ እምነት የምርጫችን አገረ ጋራ ነው አንተ ወልደ ኢየሱስ እኔም ነኝ አብደላ ያችም ወለተ ማርያም ይህችም አመቱላ ያም ወልደ ሚካኤል ይህኛው ጁንዳ አላህ ይህም ወልደ ጎርጊስ እሱም ነው ነስረላ አዎ በኒ አደም ሁሉም የአዳም ዘር ገዦች በፈጠሩት ለምን እንሰቃይ ለምን እንቸገር እስከ መቼ ድረስ ለገዦች ወንበር እየሆንን ሙጫ ለቀጣው ትውልድ ለምን እናስተላልፍ የግፌ ደሟቸው እምበኝን በል እንጂ መስገጃ እንዳሰራ ቁባና ሚናራ አላሁ አክበር ብዬ ሰላት እንዳልጠራ አክሱም ላሊበላን ላንተ ያስጨበጠ አንተም እንዳታንጽ ቤተ መቅደስን በአማረ ጉልላት ጅማና ሀረር ለኔ ቆርጦ ሰጠ በታሪካችን ውስጥ የለንም ማስረጃ የሚሞላ ቅንጣት በቅዱስ ቁርአን በጣም ቅዱስም ውስጥ የሰፈረ እጅጣት ካልሆነ በስተቀር ገዦች የፈጠሩት የገለማ ስራት አሁን ብኝን በል እንጂ በተዘረጋልን ሁለት መንታ መንገድ አንደኛው የሚያደርግ አንደኛው የሚያነድ እንዳሻን እንጓዝ እንዳሻን እንንጓዝ አንተ አልፈረድኩኝ አንተም በእኔ አትፍረድ እናስረክብና ፍርዱን ለህለቀን ባለንበት ምድር እኩል መብት ይኑረን ከወንጀልም ወንጀል ከኃጢአትም ኃጢአት ከሐራምም ሐራም የአንድ ዜጋ ክብሩ የአንድ ዜጋ መብቱ በቁጥር አይሰራም በተወለድንባት ባደግባት ምድር ማህበረሰብ ጣም ደም በጠማው ቁጥር ለፈረሰ ገላ መቀበሪያዎች እምብኝን በል እንጂ በቀኙ ጨረቃ በግራው መስቀሉን ባናቱ ላይ ኮከብ በእኛ የተመረጠ የሁላችንም ዘብ የሁላችንም ዘብ እስካል መረጥን ድረስ መለስን ወንድ አስርድ አዜብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከብን ሙደስን ቢቀያይሩብን አዲሱን በድንድም ስርዓቱን እስካልጣን ፈነቃቅለን ከስር ሁሉም ወልደ ወያኔ ልደቱ ጫሚቶ ኑሯችን እየጌጧት ማታ ለግሱ እናም አንተም ሆነ እኔ እንደ የእምነታችን እንሄዳለን እንጂ ለውስደስታችን እንጂ ሞራካችን ለአንተም ኢየሩሳሌም ሀገር አይደለም ለኔም ሳውዲ አረቢያ መቾኖ ኢትዮጵያ እናም እምቢኝ እንበል እንጂ መለስን ወንዳስ ልጅ አዜብን ጀሚላ በረከትን ሻፊ ስብሐትን ቢቂላ አርከበን ሙደሲር ቢቀያይሩብን አዲቱን በደንብ ስርዓቱን እስካልጣን ፈነቃቅለን ተስር ሁሉም ወልዶ እያሌ ልደቱ ቻሚሶ ኑሯችን እየዬ ጧት ማታ ለቅሶ እናም እምቢኝ ነው እንጂ እምቢኝ እንበል እንጂ አዎ
ወረቸ በለው ይበለው ሲተቋቁሱ ይበለው መስፈዳጆች ይበለው ወዴት ደረሱ ይበለው ይወለድና ይበለው ከፈንከፉ ይበለው ጋኒ ሸከማል ይበለው ከነገድቡ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ካቲት 1997 ዓመተ ምህረት ምርጫ ሲባል ትግል ስንል ወያኔ ከሚመጸውትለት ፍርፋሪ በላይ ለኢትዮጵያ ህዝብ ምን ሌላ ዴሞክራሲ ያስፈልጋል ካልተባለ በስተቀር የሚመጣው ግንቦት ምርጫ ዴሞክራሲያዊም ሆነ ነጻ ወይም ፍትሃዊ ይሆናል ተብሎ አይጠበቅም ውጤቱም ካሁኑ ሳይታለም የተፈታ ሆኗል በመሰረቱ ፍትሃዊና ነጻ ምርጫ ከመካሄዱ አስቀድሞ በሀገሪቱ ላይ ዴሞክራሲያዊ ስርዓት የመስፈኑና የመረጋጋቱ ጉዳይ ወሳኝነት ይኖረዋል ያ ደግሞ በዛሬቱ ኢትዮጵያ የምድረበዳ ውልብልቢት ሆኗል አምባገነናዊ ስርዓት በሰፈነበት ሀገር ይህ እንጂ ሌላ ሊሆን እንደማይችል የተሰወረ አይደለም በማንኛውም ሀገር ከሁሉ አስቀድሞ መሰረት ሊሆን የሚችለው የዴሞክራሲ ስርዓት ሲተከል ለመሆኑ ለክርክር ሊቀርብ አይችልም። ምክንያቱም ዘላቂና አስተማማኝ የፖለቲካ የኢኮኖሚም ይሁን የማህበራዊ ህይወት መረጋጋት የሚችለው ገደብ የለሽና አሳታፊ ዴሞክራሲ በህዝብ ስልጣንና ቁጥጥር ስር ሲሆን ብቻ በመሆኑ ነው። ለዚህ የማይታበል ሀቅ መሰረት ሳይጣል የህዝብ አይነተኛ መብትና የስልጣን ልዕልና ሳይገኝ የህግ የበላይነት ሳይረጋገጥ እንዲያው በደፈናው ምርጫ እናካሂዳለን ማለት በራሱ በምርጫው ትርጉምና ሂደት አላማና ተግባር ላይ ማሾፍ ይሆናል ያሾፉ ለመኖር ደግሞ በአሁኑ ወቅት የኢትዮጵያ ህዝብ የመጀመሪያው ምኞቱና ምርጫው አይሆንም ሁልጊዜ ስለ ህዝብ ምርጫ ሲነገር ሁለት አይነት ሂደቶች መኖራቸውን መገንዘብ ሌላው ቢቀር ራስን ከመደለል ያድናል። አንዱ በአምባገነኖች ፈቃድና ቁጥጥር አላማና ግብ ላይ የተመሰረተ ነው። ይህ ሂደት እስካሁን በሀገራችን በተፈራረቁት 3 አምባገነን ስርዓቶች ታይቷል። ምርጫ ብለው በሚሞክሩት ሂደት ውስጥ እንደማጠየቂያ የሚተከሙበት የየራሳቸው ራዕይና ምክንያቶች ነበሯቸው አላቸው። በንጉሱ ስርዓት አጼው እኛ ሲዩመ መለኮት ስለሆንን የምንሰጥህን የምንቸርህን የምንፈቅድልህንና የምንልህን አሜን ብለህ ተቀበል ሲሉት ስለነበር ህዝቡም ሳይወድ በግድ ይህንኑ ተቀብሎ መገዛት ነበረበት። የነበረው የፓርላማ ምርጫ ሂደትም ፍትሃዊና ነጻ ይሆናል ተብሎ የሚጠበቃል ነበርም። ምክንያቱም ከላይ በችሮታ በተገኘ ህገ መንግስት ላይ የተመሰረተ ፍርሃት ዴሞክራሲያዊ ምርጫ ማካሄድ ስለማይሆንለት ነበር። ህዝቡም በዚህ አይነቱ ምርጫ ሲሳተፍ የነበረው ወዶና አምኖበት ሳይሆን ወይም ደግሞ ሳይነቃቀርቶ ሳይሆን ሌላ ምንም ምርጫና የእንቢተኝነት ውሳኔውን የሚገልጽበት ኃይል ስላልነበረው የተቀበለ መስሎ ተጉዟል። አፍኖ መግዛት አይነተኛ የፍርሃቱ ባህሪ ስለነበረም ያ ፍርሃት እንደለመደው መግዛት ሲያቅተው በህዝብ አመጽ የመጨረሻውን መታግይቶ ተገለለ። ህዝቡም ከዚህ ፍርሃት ተገላገለ። ይህን ፍርሃት የተካው ደርግም የርዕዮተ ዓለምን ማጠየቂያ በማውጠንጠን ለአምባገነናዊ አገዛዙ እንደ ምክንያት ተጠቅሞ የፈላጭ ቆራጭ ስልጣኑን አሰፈነበት። በአንድ ፈላጭ ቆራጭ ፓርቲ ስር የተሰባሰቡ ፋሽስቶች ባሰናዱለት ምርጫ ውስጥ እነርሱ ያስቀመጡትን ተመራጭ ብቻ እንዲመርጥ እየተገደደ ህዝቡም ይህን ሲፈጽም ቆይቷል። በደርግ ባለስልጣናትና በህዝቡ መካከል የምርጫው ሂደትና ውጤት አስቀድሞ ቢታወቅም በነበረው አስተካካይ አፈና ምክንያት ህዝቡ ያሉትን ከማድረግ በቀር ሌላ ምርጫ አልነበረውም። የታሪክ ሂደት ሆነና ደርግም በህዝብ አመጽ ተወገደ። ይህን የምናወሳው የታሪካችን ጽልመተ መዋዕል በመሆኑና በዚያን ጊዜ ላልነበረው ትውልድ ለግንዛቤ እንዲረዳው ስንል እንጂ እንደ ወያኔ መሪዎች የሞተ ፈረስ ጋላቢ የደረቀውን ተሻጋሪ ለመሆን ቃጥቶን አይደለም። ከተመክሮ ለመማማር እንጂ ታሪክ ራሷ ኮንና ወደ ክርስቶስ መቃብሩ የወረወረችውን ስርዓት ፋይል ለመክፈት ልዩ ፍላጎት የለንም። ካለፉት 14 ዓመታት ወዲህ ያለውን የምርጫ ተብዬ ሂደት ስናጤንም ከላይ ከተዘረዘሩት ሁለት ስርዓቶች በአይነትም ይሁን በይዘት የተለየ ሆኖ አናገኘውም። ለብሔሮች ሁሉ ጥብቅና ቆም ያለው የሚለው ወያኔም በበኩሉ የአምባገነን ስርዓትን በማስፈን ለራሱ ፈላጭ ቆራጭ አገዛዝ የሚጠቅመውን የፕሮፓጋንዳ ማጠየቂያ ማግኘት አላስቸገረውም። ምርጫውን ለየብሔሮች በመሸንሸን በብሔራዊ ደረጃ ለብሔራዊ አጀንዳና ጥቅም ሊያስብ የሚያስችል ስንኩልና ጠባብ ምርጫን እንዲያካሄድ ከማድረጉም በላይ በሁሉም መስፈርት ሲለኩ የራሱን አጀንዳ የሚያራምዱለትን ሰዎች ለማስመረጥ የሚያስችለውን አስቂኝ ምርጫ ሲያካሄድ ቆይቷል። አሁንም ይህንኑ ሂደት በመጠቀም ለሶስተኛ ጊዜ ከጭላዳ ቆንጆ ምን ይመራርጣል የሚባልለትን ምርጫ ለማካሄድ ተዘጋጅቷል። ተቃዋሚ ኃይሎች የጠየቁትን ለውጥ እንቢ ብሎ ዳግም ለማጭበርበርና የበላይ ለመሆን ሸብረብ እያለ ነው። አሁንም እንደ ትናንቱ ህዝቡ ሌላ አማራጭ ስለሌለው የአምባገነኖችን አስገዳጅ ትዕዛዝ ተቀባይ ከመሆን አልተገላገለም። ዴሞክራሲያዊ ስርዓት እስካልሰፈነ ድረስም ይህ አስቂኝ የምርጫ ድራማ ይቀጥላል። ምርጫን አስመልክቶ ከላይ ከተዘረዘሩት ተፈራራቂ ስርዓቶች የምናያቸው ሂደቶች ከሞላ ጎደል ተመሳሳይ ባህሪ ያላቸው ማለት እንችላለን። ሁሉም ጸረ ህዝብ በመሆናቸው ህዝብን ይንቃሉ፣ ይፈራሉ፣ አያምኑትም። የፍላጎታቸውና የጥቅማቸው አስከባሪና ተከታይ እንጂ በውሳኔ ተሳታፊ እንዲሆን አይፈቅዱም። በመሰረቱ በአምባገነኖች ስርዓት የሚቀረጹ ህገ መንግስቶች በሙሉ ጸረ ዴሞክራሲ ስለሆኑ የአምባገነኖቹ የፖለቲካ ፕሮግራም ማስፈጸሚያ ሰነድ እንጂ እንደ ብሔራዊ ህገ መንግስት የሚቆጠሩ አይደሉም። በመሆኑም በህዝቡ ዘንድ ከበሬታም ይሁን ተአመኔታ ሊኖራቸው አይችልም። መሪዎቹም ማንኛውም ስልጣን ከህዝብ የሚመጣ እንደሆነ ማመን ቀርቶ ማሰብም አይፈልጉም። በየፓርላማዎቻቸው የሚሰበስቧቸው ግለሰቦችም ገዢዎቻቸው ሲያስነጥፋቸው መሐረብ ለማቅረብ ከመሽቀዳደም ያለፈ ተግባር ሲፈጽሙ አይታዩም። ሸንጎ ተባለ ፓርላማ የይስሙላ እንጂ ሐቀኛ የህዝብ መሳሪያ እንዳልነበርና እንዳልሆነም የታወቀ ነው። ተመራጭ የሚባሉትም አብዛኞቹ እኛ ምን ቸገረን ለህዝቡ ጫጫታ ደሞዝ ከመጣልን ሁሌ በልደታ የሚሉ ናቸው የተባለው በባዶ አይደለም። እብሪት የወጠራቸው አገዛዞች ትላንትም ነበሩ፣ ያሁኖቹም ያው ናቸው። የኋለኛው ከፊተኛው መማርን አይሹም። የሚሄዱትም ለሚተካቸው እኔን ያየ ተከታ ብለው አይነግሩትም። ተተኪው መስማት አይፈልግም። ባጭርና በጊዜያዊ ጥቅም ላይ ብቻ ስለሚያተኩሩ በረጅሙ የሀገር ጥቅምና ስትራቴጂያዊ ራዕይ ላይ የማተኮር ምኞት አይኖራቸውም። በመሆኑም ዘንብቶ ማለፍን ሳይሆን አጥፍቶ መጥፋትን ይመርጣሉ። ሀገሪቱንም ለአዲስ አምባገነን አሳልፈው ጥለዋት ያልፋሉ። ይህ የመከራ ዙሪት የታሪካችን አልፋና ኦሜጋ የሆነ ቆይቷል። ሁለተኛው የምርጫ ሂደት በዲሞክራሲ ስርዓት ውስጥ የሚካሄደው ነው። የምርጫው ይዘትም ይሁን አይነት ባህሪም ይሁን ዓላማና ግብ የተመሰረተው በዲሞክራሲያዊ ህገ መንግስት ስር በተቀረጸ የምርጫ ስርዓትና ደንብ ህግጋትና አፈጻጸም ላይ በመሆኑ ማንኛውም ምርጫ ፍትሃዊና ነጻ ነው ማለት ይቻላል። ይህ ክስተት ከተረጋገጠ ደግሞ የመጨረሻው የስልጣን ባለቤት ተመራጩ ሳይሆን ራሱ መራጩ ህዝብ መሆኑ የሚያከራክር አይሆንም። ይህ ከሆነ ዘንዳ በእንደዚህ አይነቱ ሀገር የህግ የበላይነት የህዝብ ሉዓላዊነትና እኩልነት ሰፍኗል ማለት ይቻላል ተብሎ ይታመናል። በመሆኑም ሰላምና መረጋጋት፣ ልማትና እድገት፣ የሀገርም ነጻነትና የግዛት አንድነት ሊከበር ይችላል የሚል ዋስትና ይኖራል። የዚህ ሁሉ ድምር ውጤት ታዲያ የዲሞክራሲ ስርዓት በማያሻማ መልኩ መረጋጋት ነው። ይህ በማይከሰትበት ሀገርና ሁኔታ ስለ ምርጫ ማውራት ስላቅ ይመስለናል። ይህናቅ በሚገባ የተረዳ ዜጋ ሁሉ ነጻና ፍትሃዊ ምርጫ ምን እንደሆነ ያውቃል። አውቆም ላላወቀው ወገኑ ያስረዳል፣ ያስተምራል። ይህ ደግሞ በበኩሉ ለአምባገነኖች ፕሮፓጋንዳ ሰለባ ከመሆን ያድናል። ካወናባጆችና በላባዎች ተንኮል ራሱን ይከላከላል። ለዚህ ነው ዛሬ የኢትዮጵያ ሕዝብ ከአጽናፍ እስከ አጽናፍ ለነጻና ፍትሃዊ ምርጫ በመታገል ላይ ያለው። ለዚህም ነው ሀገር ወዳድ ኃይሎች የነጻና ፍትሃዊ ምርጫ ቀድመ ሁኔታዎች ካልተሟሉ፣ ማለትም የምርጫው ህግና በወያኔ ስር ያለው የምርጫ ቦርድ ካልተለወጡ ነጻ ምርጫ ዘበት ነው ያሉት። በዛሬቱ ኢትዮጵያ በሁለንተናዊው የሀገሪቱ የፖለቲካ መልክዓ ምድር ላይ በሰፊው ማተኮሩን እንኳን ለጊዜው ጋብ አድርገን በምርጫው ላይ ብቻ እናማትር ብንል በቅድሚያ የምናስተውለው በመላው የኢትዮጵያ ህዝብ በተቃዋሚ ኃይሎች አሰላለፍና በወያኔ መካከል ያለውን ሁኔታ ይሆናል። የግንቦቱን ምርጫ አስመልክቶ የኢትዮጵያ ህዝብ ከዳር እስከ ዳር ያለው አቋም የማያወላውል ነው። ይህም በቅርቡ በሐዋሳ፣ በጅማ፣ በባህር ዳር፣ በደሴ፣ በአምቦ፣ በአዲስ አበባና በሌሎችም ከተሞች በተጨባጭ የታየ ሀቅ ነው። መጪው የወያኔ ምርጫ ነጻና ፍትሃዊ እንደማይሆንና የተቃዋሚ ድርጅቶችም በዚህ ምርጫ ለወያኔ ሽፋን ሰጪ መሆን እንደሌለባቸው ህዝቡ በሚገባ አስረግጦ ነግሯቸዋል። ይልቁንም ህብረታቸውን አጠንክረው ትግሉን በመምራት ለድል እንዲያበቁት በአጽንኦት አሳስቧቸዋል፣ ተማጽኗቸዋል። የመላውን ህዝብ አቤቱታና ውሳኔ ተማጽኖና ፍላጎት መሰረት አድርጎ መታገልና ማታገል ደግሞ የተቃዋሚ ኃይሎች ዋና ተልእኮ ነው። ዘላቂ የሀገር አንድነት የዜጎች እኩልነትም ይሁን ብሔራዊ ጥቅም ሊከበር የሚችለውም የመላ ሀገሪቱን ህዝቦች ትግል አካቶ በብሔራዊ ደረጃ መምራት ሲቻል ነው። ይህ ካልሆነ ዘላቂ ሰላምና መረጋጋት፣ የሀገር አንድነትና ህልውና ዋስትና ይኖረዋል ማለት ዘበት ይሆናል። እስካሁንም ትግሉ ሁሉ ተሰናክሎ የቀረውና ህዝቡም ለተፈራራቂ አምባገነኖች አገዛዝ ሰለባ የሆነውም በዚህ ምክንያት ነው። ይህ ክስተት መደገም የለበትም። አዙሪቱ እንዲቀጥል የሚፈልጉት ግን የኢትዮጵያን ህልውና ጥቅምና የህዝቧንም አንድነትና ህብረት የማይፈልግ ታሪካዊ ባላንጣዎቿ ብቻ ናቸው። ምክንያቱም በዴሞክራሲ የሚተዳደር ህዝብና ሀገር የቱን ያህል ጠንካራና የማይበገር መሆኑን ጠንቅቀው ስለሚያውቁ ነው። ዴሞክራሲያዊትና ጠንካራ ኢትዮጵያን ለማየት የማይፈልጉ ሀገር በቀል ባንዳዎችና ባዕዳን ጠላቶች ለመሆናቸው የሀገራችን ዜና መዋዕል የመዘገበው ሀቅ ነው። ወደ ተቃዋሚ ድርጅቶች ስናተኩር በአሁኑ ወቅት ወያኔን በምርጫ ማሸነፍ እንችላለን ብለው የወሰኑ ክፍሎች አሉ። ይህ ከተሳካ ደስታው የሁሉም እንደሚሆን ማንም ኢትዮጵያዊ አይጠራጠርም። ምክንያቱም ወያኔን ከስልጣን አስወግዶ ሀገሪቷን ከጥፋት ከማዳን የበለጠ ሌላ ብሔራዊ ድልና ደስታ ስለማይኖር ነው። ፖለቲካ ማለት የሚቻለውን ለማድረግ የሚያስችል ጥበብ ነው እንደሚባለው ሁሉ በአሁኑ የሀገራችን ተጨባጭ ሁኔታ ወያኔን በመርጫ ማስወገድ እንደማይቻል ሌላው ቢቀር በኢትዮጵያ ህዝብ በኩል ብዥታ አይኖርም። ምክንያቱም ተደጋግሞ የገለጸው ሀቅ በመሆኑ አይ እንዲያው በደፈናው በመርጫ ተወዳድረን የተወሰነ መከመጫ ያገኘንና በዚህም የዳበሳ የኤሊ ጉዞ በማዝገም የመርጫ ሂደት በየመርጫዎቹ የመከመጫ ቁጥሮችን ያፋደግን በመሄድ በመጨረሻ የፓርላማ ብዙሃን በመሆን ወያኔን ማስወገድ እንችላለን የሚሉ ክፍሎች እንዳሉ እናውቃለን። የዚህ አይነት ምኞት ሊፈጸምላቸው የሚችለው ምናልባት እድለኛ ከሆኑ ከ20ና ከ30 አመታት በኋላ ሊሆን ይችላል። ያም ቢሆን ዘምቦ ተባርቆ ነው። የዚህ አዝጋሚ ምኞት ግን አንድ ጊዜ የማይሰጥና አደገኛ የሆነ ችግር አለበት። እርሱም ይህ ወያኔያዊ አገዛዝና መከራ ከቀጠለ ከ20ና ከ30 አመታት በኋላ ኢትዮጵያ እንደ ሀገር ዜጎቿም እንደ ህዝብ ለመኖር የማይችሉ መሆናቸው ነው። ይህንን ሁሉ አርቆ በመመልከት ይመስለናል ዛሬ የኢትዮጵያ ህዝብ ተቃዋሚ ድርጅቶችን ይካሄዳል ከተባለው የግንቦቱ ምርጫ ይልቅ በሀገራቸው የሩብ ጊዜ ዘላቂ ስትራቴጂያዊና ብሔራዊ ጥቅም ላይ እንዲያተኩሩና ትግላቸውን እንዲያስተባብሩ ጥሪውን የሚያስተላልፈው። ወያኔንና የመጪውን የግንቦት ምርጫ ሁኔታ ስንዳስስ ደግሞ የተለየ ስዕልና ሀቅ መገንዘብ እንችላለን። በዚህ በመጪው የወያኔ ምርጫ ነጻም ይሁን ፍትሃዊ ምርጫ ይካሄዳል ብሎ የሚታሰብ አለመሆኑ እንኳንስ የኢትዮጵያ ህዝብ ራሱ ወያኔም ቢሆን ይገነዘበዋል። ወያኔ በዚህ የግንቦቱ ምርጫ ፍትሃዊነት አለማመኑም ብቻ ሳይሆን በኔ የምርጫ ህግና ስነ ስርዓት አምናችሁ ካልተፋተፋችሁ ገደል ግቡ ብሎ እቅጩን ተናግሮ በድንቁርና ጥቢት የተወጠረ ቡድን መሆኑንም በድፍረት አስመስክሯል። ምርጫውንም እንዳለፉት ጊዜያት ባሸናፊነት ለመወጣት አስፈላጊውን ሁሉ አድርጓል። ነጻ ምርጫ ተደርጓል ለማለትም አስፈላጊው ማደናገሪያ ሁሉም በስልት እያካሄደ ነው። ይህ ደግሞ የማይተበቅ አይደለም። የመንግስት ስልጣን ሊሰጠው የሚችለውን ማንኛውንም ኃይልና ጉልበት ገንዘብና ፕሮፓጋንዳ የወታደርና የጸጥታ ሰራዊት ተጠቅሞ የሚያሸንፍ መሆኑን በሙሉ ልብነት ተናግሮ ጨርሷል። ሁሉ በእጁ በደጁ ስለሆነ ይህ መሆኑ አያስደንቅም። የኢትዮጵያን ህዝብ እንደ ገል ቀጥቅጬ እንደ ሰም አቅልጬ መግዛት ከቻልኩ ያሻኝን ከማድረግ ምንም የሚያግደኝ ምድራዊ ኃይል የለም ብሎ ከደመደመ ውሎ አድሯል። ይህ ደግሞ ከእርሱ በፊት የነበሩትን አምባገነን ስርዓቶች አምነውበት በተግባር ሲተረጉሙት የቆየ ክስተት ነበር። ይህ ምርጫ ባንድ ባልተጠበቀ ተአምር ወዳልታሰበ አቅጣጫ የማይሄድበትን ሁኔታ ለማረጋገጥ ሲሉ የወያኔ መሪዎች ዘረኛ ካድሬዎቻቸውን ከጠረፍ መንደሮች አንስቶ እስከ አዲስ አበባ ባሉ የምርጫ ጣቢያዎች አሰማርተዋል። ውሻ ላበላው ካድሬ ላሰማራው ሟቾች ናቸው እንዲሉ እነኚህ የወያኔ ካድሬዎች አለቆቻቸው በመርጫው ከፍተኛው ቁጥር ማግኘታቸውን ለማረጋገጥ ማንኛውንም ወንጀል መፈጸም እንዳለባቸው ልዩ መመሪያና ሙሉ ስልጣን ተሰጥቷቸዋል። የምርጫ ኮሮጆና ሳጥን ከመገልበጥ አንስቶ የነርሱ ወገን ያልሆነውን ህዝብ ማንገላታትንና ማስፈራራትን አካቶ ማንኛውንም ማጭበርበር እስከመፈጸም ድረስ ያለውን ህገወጥ ተግባር ከማከናወን ወደ ኋላ አይሉም። በአንድ የገዢ ፓርቲ የተሰማራ ካድሬ ደግሞ ምን ያህል ሀገር አጥፊ እንደሆነ በደርግ ጊዜ ሲከናወን የነበረው ወንጀል የቅርብ ትዝታ ነው። የግንቦቱ ምርጫ አስቀድሞ ምን ውጤት እንደሚያስመዘግብ በሁሉ ዘንድ ሳይታለም የተፈታ መሆኑ እየታወቀ የተወሰነ የፓርላማ መቀመጫ ያውም በወያኔ ስር ለማግኘት ሲባል ብቻ ጸረ ዴሞክራሲ የሆነን አገዛዝ በስልጣኑ እንዲቀጥል ማድረግ መተባበርና ሽፋን መስጠት መታየት የሌለበት አቋም ነው። ሁሉም እንደደመደመው የግንቦቱ ምርጫ ውጤቱ አስቀድሞ የታወቀ በመሆኑ ምርጫውን አሸነፍኩ ብሎ ወያኔ እንደሚያውጅ ሳይታለም የተፈታ ሆኗል። ምን ያህል መቀመጫ ለተቃዋሚዎቹ ይለግሳል የሚለውም ይህን ያህል ነብይነትን የሚጠይቅ ጉዳይ አይደለም። ታዲያ ከዛ በኋላ ምን ሊኮን ነው? ከዚህ ምርጫ በኋላ ምን አዲስ ክስተት ሊመጣ ይችላል? የኢትዮጵያ የፖለቲካ የኢኮኖሚና የማህበራዊ ኑሮ መልክዓ ምድርስ ምን ይመስላል? የወያኔን አምባገነን ስልጣን ሊገድብ የሚችል ፓርላማ ይመጣልን? የወያኔ ሕገ መንግስት መለወጥ የሚቻልበት ሁኔታ ይከሰታል? በሀገሪቱ አበይት በሆኑ ብሔራዊ ፖሊሲዎችና ውሳኔዎች ላይ መሰረታዊ ተጽዕኖ ለማሳደር የሚያስችል ሁኔታስ ይፈጠራል? ለነኚህና ለመሳሰሉት መሰረታዊ ጥያቄዎች ቀናና አውንታዊ መልሶች ከተገኙ በሁኔታው ለመደሰት የመጀመሪያዎቹ እንሆናለን። ያ እንደማይሆን ግን ከወዲሁ በእርግጠኝነት መናገር ይቻላል። ያለፉት 14 ዓመታት የወያኔ የጎሳ አገዛዝ በትክክል እንደሚያረጋግጠው የኢትዮጵያ ፖለቲካ ሁኔታ የተበላሸው ከስር ከመሰረቱ ነው። የወያኔ አገዛዝ አምባገነን መሆኑ ብቻ ሳይሆን በጎሳ ላይ የተመሰረተና በዘር መዋቅር የተማከለ አስተዳደር የሚያራምድም ጭምር በመሆኑ የሀገሪቱን ችግር ይበልጥ አባብሶታል። ይህ መሰረታዊ ብሔራዊ ችግር ደግሞ ወያኔ በስልጣን ላይ ያለ ብሎም የተፈለገው የምርጫ ጋጋታ ቢያካሂድ የፓርላማ ወንበር ቁጥሮች ቢበወዙ ተለጣፊም በሌላ ተለጣፊ ቢቀይሩ ምንም የሚሻሻል ነገር አይኖርም። ምናልባት ጮሌው ወያኔ የውስጥ ፖለቲካውን ቅራኔሮን ለመቀባትና ለውጭ ዲፕሎማሲውን ፍጆታ እንዲጠቅመው ሲል የተወሰኑ የፓርላማ መቀመጫዎችን ተቃዋሚዎች ናቸው ለሚላቸው ታማኝ ተቀናቃኞቹ ይመጸውት ይሆናል። የፓርላማው ሁኔታ ግን ያው እንደተለመደው የጨረባ ተስካር ከመሆን የተሻለ መልክና ግብር አይኖረውም። ታዲያ ወጣም ወረደም ሊሆን የሚችለው ለነመለስ ዜናዊ ሽፋን እየሰጡ የወያኔን አጀንዳ የሚያራምድ ድምጽ እየሰጡ ወይም ይኸው ተቃዋሚዎች አሉብን ለሚሉት ማላገጫ መሳሪያ እየሆኑ መቀጠል ነው። የዋርካው ማፍራት የሚጠቅመው ለአዋፋቱ እንጂ ለዋርካው አይደለም እንደሚባለው የወያኔ የፓርላማ ምርጫ ውጤት የሚያገለግለው ለፍራቱና አቀንቃኞች እንጂ ለኢትዮጵያ ሕዝብ አይደለም። ከዚህ ምርጫ በኋላ የሚመሰረተው አስተዳደር የሀገራችንን ችግር ይበልጥ ከማባባስ አልፎ ተርፎ ሊያመጣው የሚችል አንዳችም መሰረታዊና ጠቃሚ ለውጥ አለመኖሩ ደግሞ የሚያከራክር አይሆንም። ይህ መሆኑ ከታወቀ ከግንቦቱ የወያኔ ምርጫ በኋላ ትግሉ ምን አጣጫ ይዞ መቀጠል ይኖርበታል? የኃይሎች አስተላለፍና አጀንዳቸው እንዴት መቀነባበር ሊኖርበት ነው? ለነኚህና ለመሳሰሉት ጥያቄዎች ትክክለኛውን መልስ በመስጠት ትግላቸውን አዲስ አቅጣጫና ፈርያ ሲያዙ ወያኔን መፋለም የማይቀርና ታሪካዊ ክስተት መሆኑን ሀቀኛ ሀገር ወዳድ ድርጅቶች ዋነኛና ስትራቴጂያዊ ዓላማቸው ሊያደርጉት ይገባል። በሌሎች የሶስተኛ ዓለም ሀገሮች እንደሚታየው በሀገራችንም ያለው ተጨባጭ ሁኔታ እንደሚያረጋግጠው የአምባገነኖችን ፍራት ለመታገል በሚደረገው የተቃዋሚ ኃይሎች አስተላለፍ የሚኖረው ጎራ ሁለት ብቻ ነው። ይኸውም ፍራቱ በሚፈቅድላቸው ገደብ በመሸበብ የዚህ ፍራት ዘዛት ፈጻሚዎችና ፋንሳሩ ደግሞ በፍራቱ ፍርፋሪ ሳይደለሉ በሀገራቸውና በህዝባቸው ዘላቂ ጥቅም ሳይደራደሩ ፍራቱን አምረረው የሚታገሉ ኃይሎች ብቻ ናቸው። ሌላ ሶስተኛ ረድፍ ሊኖር አይችልም። አለ ከተባለም ምናልባት ትግሉን ለማስተናከል ካልሆነ በቀር የሚያመጣው እርባና አይኖረውም። በእነኚህ ሁለት ተጣራሪ ጎራዎች ውስጥ ሆኖ አቋምን ለይቶ ከመታገል በቀር ሌላ ረድፍ ሊኖር አይችልም። በአንድ በኩል ያምባገነነች ሽፋን ሰጪ ይሆኑ፣ በሌላ በኩል ደግሞ ታማኝ ተቃዋሚ የሚል ለምድ በመልበስ የተቃዋሚውን የኃይል አስተላለፍ መበረዝ የሚቻል አይመስለንም። ከእንግዲህ ወዲያ ምክንያቱም የኢትዮጵያ ህዝብ እውነተኛውን ተቃዋሚና ሌላውን ክፍል በሚገባ አውቆ የተረዳ ስለሆነ ነው። በመሆኑም የኢትዮጵያ ህዝብ ይህን ጠባብ ብሔረተኛና አገር አጥፊ የወያኔ ኢህአዴግ ስርዓትን ለማስወገድ በሚያደርገው መራራ ትግል በታማኝነት ከጎኑ ተሰልፎ ታግሎ የሚያታግለው ጠንካራ ህብረት ያለው የተቃዋሚ ኃይል ያስፈልገዋል። ይህ ደግሞ ወደፊት ሚናው እየለየ ጎራው እየታየ ተግባሩ እየጎላ ትግሉ እየፋፋ ሀቁ እየነጠረ ሲሄድ የሚረጋገጥ ክስተት ይሆናል። ይህ ክስተት ግን በምኞትና በተስፋ የሚገኝ አይሆንም። ብዙ እጅግ በጣም ብዙ ተግባርን ብሎም ከንዑስ ጀምሮ እስከ ከፍተኛው መስዋዕት መክፈልን ይጠይቃል። ይህንን ገሸሽ ሊያደርጉት የማይቻል ሀቅ ህዝቡም ሆነ እነኛ ለመራራው ትግል የተዘጋጁ ኃይሎች በሚገባ ያውቁታል፣ ይረዱታል። የሚመጣውን የትግል ኃላፊነትና ግዴታ በሚገባ ይገነዘቡታል። ይህ ከሆነ ታዲያ ለረጅሙና ለአስጨራሽ ትግል መዘጋጀት አለባቸው። ይህ ከሆነ ዘንዳ ከግንቦቱ የመለስ ዜናዊ ምርጫ በኋላ ሀገራችን በምን ሁኔታ ላይ ልትሆን እንደምትችልና ወደ የትስ አቅጣጫ እያመራች መሆኗን ትክክለኛውን ግምገማ እያደረጉ ብሎም የትግላቸውን ይዘትና አካሄድ በወደፊቱ ሁኔታ ላይ እያማተሩ እያጣጣሙና እያዋሃዱ በአዲስ የትግል ምዕራፍ ህዝቡን እያታገሉ ለድል እንዲበቃ ከማድረግ ሌላ አማራጭ አይኖርም። ይህ ደግሞ በምኞት ላይ የተመሰረተ መፈክር ሳይሆን ተጨባጭ የሀገሪቱ ሁኔታ የሚያረጋግጠው የማይታበልና ታሪካዊ ሀቅ ሊሆን የሚችል ነው። ወደፊት የሚጠብቃቸውን የትግል ፍልስፍና ስትራቴጂ ከመንደፋቸው አስቀድሞ አንድ መሰረታዊና አይነተኛ ጉዳይ መኖሩን ግን በአጥኖት ሊገነዘቡት ይገባል። ይኸውም ጠንካራና የማይበገር የተቃዋሚ ኃይል መመስረት እጅግ በጣም አስፈላጊና አማራጭ የሌለው መሆኑን ነው። በርግጥም ከሁሉ በፊትና በላይ ሊታወቅ የሚገባው ከእንግዲህ ወዲህ የተቃዋሚ ኃይሎች የሚመሰረቱት ህብረት ዓላማ በኢትዮጵያ ዘላቂና ስትራቴጂያዊ ጥቅም ላይ ብቻ ያተኮረ እንጂ በወያኔ ጊዜያዊና የማጭበርበሪያ አጀንዳ ላይ ሊያተኩር የማይችል መሆኑን ነው። በወያኔ ላይ የማያወላውል አቋም ያላቸው የህብረቱ አባል ድርጅቶች ከእንግዲህ ወዲህ የትግላቸው አጀንዳና እንቅስቃሴ ሊሆን የሚችለው የሚገባውም በወያኔ አጀንዳና ውሳኔ ላይ ማተኮር ብቻ ሳይሆን በአመዛኙ በራሳቸው የትግል ቱማታና አነሳሽነት ላይ የተመሰረተ መሆኑን ነው። እስካሁን እንደተመዘገበውና የኢትዮጵያ ህዝብም እንደታዘበው ከሆነ እስከዛሬ ሲሆን የነበረው በአመዛኙ በወያኔ ድርጊትና እንቅስቃሴ ውሳኔና ጥሪ ላይ ምላሽ በመስጠት ላይ ያተኮረ እንደነበረ ነው። ከባብ እንቁላል እርግብ እንደማይወጣ ሁሉ ከወያኔ መሪዎች ለኢትዮጵያና ህዝቧ ሊጠቅም የሚችል አንዳችም ጉዳይ እንደማይኖር አውቆና ተረድቶ በአመዛኙ በራስ የትግል ፍልስፍና ትልም ላይ ያተኮረና በሀገራችን ስትራቴጂያዊ ጥቅም ላይ አነጣጥሮ መታገል ብቻ ነው። በእኛ እምነት የሀገራችን ዘላቂ ጥቅም የሚገኘውና አስተማማኝ ሰላምና መረጋጋት ሊረጋገጥ የሚችለው መላው የሀገሪቱን ዜጋ ሁሉ በእኩልነት የሚያሳትፍ ዴሞክራሲያዊ ስርዓት ሲሰፍን ብቻ ነው። በዘር ላይ የተመሰረተ የመንግስት አወቃቀርም ሆነ የፖሊሲ አቀራረጽና አፈጻጸም ለሀገራችን ጉዳት እንጂ ምንም ጥቅም ያመጣል ብለን ማመን አንችልም። የዚህም ስርዓት ተካፋይ መሆንን አንመኝም። ይህንንም ሀቅ ራሱ ባለቤቱ የኢትዮጵያ ህዝብ ላለፉት 14 ዓመታት አይቶታል። በዚህ ዘረኛ ስርዓትም ምን በደል እንደተፈጸመበት እንደሚፈጸምበት ሳይወድ በግድ አውቆታል፣ ተንገፍግፏልም። እኛ ለሀገራችን ያለን ራዕይ ዘመን የማይሽረው ሁኔታ የማይለውጠው ተፈራራቂ አምባገነኖች የማይበርዙት ጊዜያዊ ጥቅም የማይበግረው ነው። በመሰረቱ የሀገርንና የህዝብን ዘለቄታ ጥቅም የህዝባችንንም እኩልነትና አንድነት አስመልክቶ ያለንን የጸና እምነት ሊያስለውጠን ሊያስበርዘን ብሎም እንድንደራደርበት የሚያስገድደም አንዳችም ምድራዊ ኃይል እንደሌለ ሌላው ለማመን ባይፈልግም የኢትዮጵያ ህዝብ ግን በሚገባ ያውቀዋል፣ ይረዳዋል። ከዚህ አጉሪ የትግል ታሪክና የማይናወጥ እምነት በመነሳት ነው ወያኔና ድርጊቱን የምንቃወመው። ከዚህ ውጭ በወያኔ ድርጅት ከተሰባሰቡት ግለሰቦች ጋር የግል ፍቅርም ሆነ ጥል የለንም። እንዲያውም የሀገራችን ዴሞክራሲያዊ ስርዓት በዘለቄታ መልኩ ሊያረጋግጥ በሚያስችለው ሂደት ከማንኛውም ወገን ጋር ለመተባበር ዝግጁ መሆን ብቻ ሳይሆን የሚጠበቅብንን አስተዋጽኦ ለማድረግ ምንጊዜም ግንባራችንን እንደማናጥፍ በተደጋጋሚ ስንገልጽ ቆይተናል። ይህ ማለት ግን ለኢትዮጵያ ህዝብ ገደብ የለሽ ዴሞክራሲ እየታገል የራሳችንን ድርጅታዊ ነጻነት የሚገፈውንና አኩሪ ታሪካችንን የሚያሳድፍብንን ተጽዕኖና ግፊት እንቀበላለን ማለት አይደለም። እርሱ ራሱ በኢትዮጵያ ህዝብ ዘንድ በህጋዊነት የማይታወቅ ቡድን ለኛ ህጋዊ መሆን አለመሆን ለመወሰን ሀገራዊም ይሁን ሞራላዊ ስልጣን ይኖረዋል ብለን አናምንም። የኛ እድልና ህላዌ ከኢትዮጵያ ህዝብ እድልና ህላዌ ጋር በብዙ መሰረታዊ ሀብሎች የተሳሰረ በመሆኑ በበላባይነትም ይሁን በመሰልቸት አንዱን ከሌላ ለይቶ አላፊ ጠፊ ለሆነ ጊዜያዊ ጥቅም መለወጥ አንችልም። ይህንን ማንነታችንን የኢትዮጵያ ህዝብ ከመጀመሪያው ጀምሮ አውቆ መዝግቦታል። አሁን ባለው የሀገራችን ተጨባጭ ሁኔታ የትግሉ ዓላማና ግብ መሆን የሚገባው ለኢትዮጵያ ህዝብ የስልጣን ባለቤትነት፣ የህግ የበላይነት፣ የሀገር ነጻነትና ሉዓላዊነት፣ የዜጎች እኩልነትና ሰብአዊ መብት የሚገኝበትና የሚከበርበትን ሁኔታ በመፍጠር ላይ ነው። ለዚህ ሁሉ መሰረቱና ምሰሶው ያው ዞሮ የዴሞክራሲ ስርዓት መስፈል ለመሆኑ ብዥታ ሊኖር አይችልም። ይህንን ስንል ደግሞ በሀገራችን ዴሞክራሲ በአንድ ቀን ጀንበር ተፈጥሮ አድጎ ተመንድጎ ፋፍቶና ጠንክሮ ህዝቡ የሚመኘው ሁሉ ወዲያው ይከናወናል የሚል ብዥታን በማስተናገድ አይደለም። እንደ ማንኛውም የተፈጥሮ ህግ የዴሞክራሲ ውልደትና እድገት ሂደቱን ጠብቆ እንደሚሄድ በሚገባ እንረዳለን። ይህ መሰረታዊ ሀቅ እንዳለ ቢሆንም ዛሬ በሀገራችን የችግሩና የመከራው መንስኤ ብሎም ከገባንበት አዙሪት እንወጣ ያላስቻለን የወያኔ የፖለቲካ ፕሮግራም ለክ እንደ ሀገሪቱ ብሔራዊ ህገ መንግስት ተቆጥሮ የዘረኞቹን የፖለቲካ አጀንዳ ማስፈጸሚያ መሳሪያ መሆኑ ነው። በዚህ የሀገራችን ተጨባጭ ሁኔታና እውነታ ላይ በመመርኮዝ የግል አጀንዳውን የሚያስፈጽመው የገዢ ቡድን በስልጣን ላይ ተቀምጦ የሀገራችን ጥቃቅንም ይሁን መሰረታዊ ችግር ሊፈታ አይችልም። ወያኔ ህገ መንግስቴ ብሎ ጎምጥጦ ያያዘው የግል አጀንዳው ማስፈጸሚያ አልባሌ ሰነድ ካልተለወጠ የሀገራችን ሁለንተናዊ ችግር እየባሰበት ይሄዳል እንጂ መሻሻል ይመጣል ተብሎ አይጠበቅም። ለዚህ ነው ተቃዋሚ ኃይሎች በብስለትና በኃላፊነት ስሜት ተነሳስተው የምርጫው ህግና ቦርድ ይቀየሩ ወዘተ ብለው የጠየቁትና ለድርድርም ተቀምጠው የነበሩት። ለዚህም ነው ወያኔ እምቢ ያለውና ንጻና ፍትሃዊ ምርጫ እንዲደረግ የማይፈልገው። ከወያኔዎቹ አቋያ ሲታይ ይሄን ከማድረግ ሌላ ምርጫ አይኖራቸውም። ምክንያቱም ህዝቡ የሚመኘው ንጻና ፍትሃዊ ምርጫ ቢደረግ ወያኔ ተወግዶ ህዝቡ በትረስልጣን የሚያገኝበት ሁኔታ ስለሚመቻች ነው። ታዲያ ወያኔ መጭሞኝ ሆኖ ነው ራሱን የሚያስወግድበትን ሂደት የሚያመቻቸው? ህገወጥ ያላቸው ድርጅቶችስ በሰላምና በይፋ እንዳይታገሉ ጋሬጣ እየዘረጋ አይደለምን? ሁኔታው እንዲህ በሆነበት ሁኔታ ንጻና ፍትሃዊ ምርጫ ስለማይኖር ያው ዞሮ ዞሮ ተጠቃሚዎቹ ወያኔና ግብረአበሮች እንጂ ሌላ ሊሆን አይችልም። ያ እስከሆነ ድረስ በዘር ላይ የተመሰረተ አምባገነን እንደገና በስልጣን ለሌላ 5 ዓመት እንዲቆይ የሚወስደውን እርምጃ ሁሉ ከመቃወምና ለአዲስ የትግል ምዕራፍ ከመዘጋጀት ሌላ አማራጭ ሊኖር አይችልም። አገዛዙ የህዝብን መብት ሊያከብር የሚችለው በግዴታ እንጂ በውዴታ ባለመሆኑም ተቃዋሚ ኃይሎች ህዝባዊ አመጽን ማደራጀትና መምራት ነው ዋናው ተልእኳቸው። ከግንቦቱ ምርጫ በኋላ መሰረታዊ ለሀገር የሚበጅ ውጤት አይኖርም። ያው የጎመዘዘው ለመጪው ትውልድ አይለጉት ሀኬትና ግዳጅ ከፊታችን ተደቅኖ ይቀጥላል። አገዛዙን በአፋጣኝ ለማስወገድ ሀገራዊ ግዳጅ ይጠራናል። በመሆኑም ተቃዋሚ ኃይሎች ካለፈው ተምረው ህብረታቸውን ለማጠናከር መነሳት አለባቸው። ተቃዋሚ ኃይሎች ከሰፊው ህዝብ ተደባልቀው ህዝባዊ አመጽን መምራት መቻል አለባቸው። የትግል ሰደድ እሳት በከተማም በገጠርም ተቀጣጥሎ አገዛዙን ይወጥር ዘንድ እስካሁን ውጤት አልባ የሆነውን ዘዴያቸውን ሆነ አደረጃጀታቸውን መለወጥ ይኖርባቸዋል። የህዝቡን የህብረት ጥረት የሚያደናቅፉትንም በጽኑ መታገል ያስፈልጋል። የዛሬ 5 ዓመት ግንቦት ሲመጣ የመለስ አገዛዝ የክፉ ቀን ትዝታ እንዲሆን ማድረግ የሚቻለው በዚህ መንገድ ማለትም የቆረጠና ያልተቆረጠ ህዝባዊ አመጽን በማካሄድ ነው። የድርጅቶችን ማንነት የሚለካው በወያኔ ፓርላማ ባለው ወንበር ሳይሆን ይህን የህዝብ ታሪካዊ ትግል በመምራት ባለው ጽናትና ወኔ እንዲሁም በሚጫወቱት ታሪካዊ ሚና ይሆናል ማለት ነው። ከዚህ መንገድ ውጪ በወያኔ የአምስት ዓመት የግንቦት ዛር አብሮ መያዙ ለህዝብ የሚጠቅም አይደለም። በዚህ አቋም ላይ የማያወላውል እምነትና ራዕይ ካላቸው የተቃዋሚ ድርጅቶች ጋር በመተባበርና ከኢትዮጵያ ህዝብ ጎን በመሰለፍ ትግላችንን እንቀጥላለን። የኢትዮጵያ ህዝብ ትግል አቸናፊነት አይቀሬ ነው።